Hagyanya Report.
ለአስር ዓመት የሚያገለግለውና አዲሱ የኤሌክትሮኒክ ፓስፖርት በ15 ሀገሮች በሚገኙ የኢትዮጵያ ኤምባሲዎች ለኢትዮጵያውያን ዜጎች መሰጠት መጀመሩን የኢሚግሬሽንና ዜግነት አገልግሎት ገለጸ። ኢትዮጵያውያን በሚበዙባቸው በተባበሩት አረብ ኤሚሬትስ ዱባይ፣ በደቡብ አፍሪካ ፕሪቶሪያ፣ በሳውዲ አረቢያ ጅዳና ሪያድ፣ በአውሮፓ ደግሞ ጀርመን ቅድሚያ በመስጠት አገልግሎቱ እንዲጀመር መደረጉ ተነግሯል። በቅርቡ ደግሞ በጣሊያን ሮም፣ በተባበሩት አረብ ኤሚሬትስ አቡዳቢ፣ በህንድ ኒው ዴልሂ አገልግሎቱ የተጀመረባቸው ተጨማሪ አካባቢዎች ሆነዋል ብሏል። በፈረንሳይ ፓሪስ፣ በእንግሊዝ ለንደን፣ በሊባኖስ ቤይሩት፣ በናይጄሪያ አቡጃ፣ በኩዌት፣ በኬንያ ናይሮቢና በጅቡቲ ከተሞች በሚገኙ የኢትዮጵያ ኤምባሲዎች አገልግሎት እየተሰጠና ኢትዮጵያውያን ዜጎችን ፓስፖርት ለማውጣት ማመልከት እንደጀመሩም ተገልጿል። በውጭ አገሮች ፓስፖርት አስፈላጊ መሆኑንና ኢትዮጵያውያን ዜጎች ፓስፖርት ከሌላቸው በአግባቡ መስራት፣ መማር፣ የሕክምና አገልግሎት ማግኘት እንደማይችሉ የተገለጸ ሲሆን ይጅምር ለነሱ ትልቅ እድል ይሆንላቸዋልም ሲል የኢሚግሬሽንና ዜግነት አገልግሎት ጠቅሷል። አዲሱ ፓስፖርት ለ10 ዓመት እንደሚያገለግል፣ ኤሌክትሮኒክ መሆኑ ደግሞ የሕጋዊነት መረጃዎችን በቀላሉ ለማረጋገጥ እንደሚረዳ፣ ማንኛውንም አገልግሎት ለማግኘት ጠቃሚነቱ ለዜጎችም ትልቅ እፎይታ ይሰጣል ተብሏል። በውጭ የሚገኙ ኢትዮጵያውያን ዜጎች የኢሚግሬሽንና ዜግነት አገልግሎት ኃላፊዎች ወደ ተለያዩ አገሮች ሲሄዱ አገልግሎቱ እንዲጀመር ይጠይቁ እንደነበር የተገለጸ ሲሆን ጅምሩ ዜጎች ባሉበት ሁኔታ ሆነው ፓስፖርት እንዲያገኙ እንደሚያስችላቸውና በውጭ የሚኖሩ ኢትዮጵያውያን ዜጎች ጥያቄያቸውን የሚመልስ መሆኑን ተነግሯል። 2019 በጀት ዓመት አገልግሎቱን ከ25 በላይ በሚሆኑ አገሮች ለማስፋፋት እቅድ ተይዞ እየተሰራ መሆኑን፣ ለምዝገባ የሚያገለግሉ ቁሳቁሶች ደግሞ ወደ 25 የኢትዮጵያ ኤምባሲዎች ተጓጉዘው መጠናቀቃቸውም ተገልጿል። ዜጎች ፓስፖርቱን በቀላሉ እንዲያገኙ ለማስቻል አገልግሎት መስጫ ቅርንጫፎችን የማስፋት ስራ ተጠናክሮ እንደቀጠለና በአሁኑ ወቅትም የመሶብ የአንድ መስኮት አገልግሎትን ጨምሮ የኢሚግሬሽንና አገልግሎት የሚሰጡ ተቋማት ብዛት በአገር አቀፍ ደረጃ 47 መድረሱንና ቁጥሩም እንደሚያድግ አገልግሎቱ አስታውቋል። አገልግሎቱ በዓለም አቀፍ አውሮፕላን ማረፊያዎችና ድንበሮች ሰዎችን በኮምፒውተር ወይም በባዮሜትሪክ ቴክኖሎጂ አማካይነት ያለ ሰራተኛ እገዛ ማንነትን አረጋግጦ የሚያሳልፍ አውቶማቲክ የኤሌክትሮኒክ በር ስርዓት ወደ ስራ ለማስገባት እንደተዘጋጀም ገልጿል። በሌላ በኩል የጉዞ ሰነድ ቁጥጥርን ዘመናዊ ለማድረግና የአየር ድንበር አስተዳደር አገልግሎቱን ዓለም በደረሰበት የፍተሻ ቴክኖሎጂ ለማዘመን ያለሙ ስራዎችም እየተከናወኑ መሆናቸው ተገልጿል። በኢትዮጵያ 4% የሚሆኑ ወንዶች በጡት ካንሰር ይጠቃሉ ተባለም። የወንዶች የጡት ካንሰር የማይሰሩ የወተት ቱቦዎች፣ እጢዎችና የጡት ቲሾዎች ላይ የሚከሰት የካንሰር አይነት መሆኑን የሕክምና ባለሙያዎች ይናገራሉ። ልክ እንደ ሴቶች ሁሉ የጡት ካንሰር በወንዶች ላይም በማንኛውም እድሜ ክልል ውስጥ ሊከሰት ይችላል ሲሉ በጳውሎስ ሆስፒታል የጡት ካንሰር ኢሜጂንግ ሰብ ስፔሻሊስት የሆኑት ዶክተር ሜሮን አህመድ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በሴቶች ላይ ከሚከሰቱ የካንሰር አይነቶች መካከል የጡት ካንሰር ቀዳሚውና በብዛት የሚታወቅ ሲሆን፣ በወንዶች ላይ የሚከሰተውን የጡት ካንሰር አስመልክቶ ግን በማህበረሰቡ ዘንድ ያለው ግንዛቤ አናሳ ነው ብለዋል። በዓለም አቀፍ ደረጃ በወንዶች ላይ የጡት ካንሰርን የመከሰት እድል ከ1% በታች እንደሆነ የተገለጸ ሲሆን፣ በኢትዮጵያ ግን የመከሰት መጠኑ ከ3-4% እንደሚደርስ የሚያመላክቱ ሪፖርቶች መኖራቸውን ዶክተሯ ተናግረዋል። በሁለቱም ጾታዎች ላይ ካንሰር መኖሩ የሚታወቀው ጡት ላይ በሚፈጠር እብጠት ቢሆንም ማንኛውም የእብጠት ምልክት ካንሰር እንደማይጠቁም አክለው ተናግረዋል። ይሁንና በተለምዶ የጡት ካንሰር የሴት ህመም ብቻ ተደርጎ መወሰዱ ተገቢ እንዳልሆነ ጠቅሰው ወንዶችም ከጡት ካንሰር ስጋት ነፃ መሆናቸውን ለማረጋገጥ ሕክምና እንዲከታተሉ መክረዋል። ከ2.2 ቢሊዮን ብር በላይ መታገዱ ተገለጸም። ከ2.2 ቢሊዮን ብር በላይ ጥሬ ገንዘብ ዋጋቸው ከ220 ሚሊዮን ብር በላይ የሚገመቱ አክሲዮኖች፣ ከ5 ሚሊዮን ካሬ ሜትር በላይ መሬት፣ ከ200 በላይ ቤቶች፣ ከ300 በላይ ተሽከርካሪዎችና 69 ከባድ ማሽነሪዎች እግድ እንደወጣባቸውም ተገልጧል። በኢትዮጵያ በታክስና ግብር ስወራ፣ በሙስና፣ በህገወጥ የሰዎች ዝውውር፣ ኦንላይን ማጭበርበርና ከሌሎች ከባድ ወንጀሎች ጋር ግንኙነት አለ ለው የተባለ በቢሊዮን ብር የሚቆጠር ንብረት መታገዱን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። በ2018 ዓ.ም ብቻ በተከናወነ የምርመራና የሕግ ማስከበር ስራ በ544 የክስ መዝገቦች ስር የተካተቱ በርካታ ሀብቶች ታግደው የሕግ ሂደታቸውን በመጠባበቅ ላይ ይገኛሉ ተብሏል። በዚህም መሰረት ከ2.2 ቢሊዮን ብር በላይ ጥሬ ገንዘብ ዋጋቸው ከ220 ሚሊዮን ብር በላይ የሚገመቱ አክሲዮኖች፣ ከ5 ሚሊዮን ካሬ ሜትር በላይ መሬት፣ ከ200 በላይ ቤቶች ፖሊሶች ከ300 በላይ ተሽከርካሪዎችና 69 ከባድ ማሽነሪዎች በቁጥጥር ስር እንዲውሉና እንዲታገዱ መደረጉን ሸገር ኤፍኤም ዘግቧል። ስራ ላይ ካለ ከአንድ አመት በላይ የሆነው አዋጁ የህገወጥ ሀብት ምንጭን በጥብቅ በመመርመርና በማረጋገጥ ንብረቱ ለመንግስትና ለህዝብ ጥቅም የሚወረስበትን ግልጽ ህጋዊ አሰራር የዘረጋ መሆኑ የተገለጸ ሲሆን፣ ህጉ በጸደቀበት ወቅት እስከ 10 አመት ወደኋላ ተመልሶ ተጠያቂነት እንዲኖር መፍቀዱ በበርካቶች ዘንድ ከፍተኛ ክርክር አስነስቶ እንደነበር ሸገር በዘገባው አስታውሷል። በተለመደው የህግ አሰራር አንድ ንብረት በህገወጥ መንገድ መገኘቱን ማስረዳት ያለበት ከሳሽ አካል ቢሆንም በአዲሱ አዋጅ መሰረት ግን ሀብቴ በህጋዊ መንገድ የተገኘ ነው ብሎ የማሳመንና የማስረዳት ሸክሙ ሙሉ በሙሉ የተከሳሹ ሆኗል ተብሏል። አዋጁ የታወቀ የገቢ ምንጭ ያላቸው ሰዎች ከሚያገኙት ገቢ ጋር ያልተመጣጠነና የተጋነነ የሀብት ልዩነት ሲገኝባቸው ወይም ምክንያታዊ ጥርጣሬ ሲኖር ምርመራ እንዲደረግባቸውም ይደነግጋል። በተመሳሳይ የታወቀ የገቢ ምንጭ የሌላቸው ግለሰቦች ያፈሩትን ሀብት እንዴትና በምን መንገድ እንዳጠራቀሙት ማስረዳት ካልቻሉ ምርመራ ተካሂዶ ክስ በመመስረት ንብረቱ እንዲወረስ ያዛል። በጠቅላይ አቃቢ ህግ የሀብት ማስመለስ ዳይሬክቶሬት ምክትል ዳይሬክተር አቶ ሰለሞን ኃይሌ የአዋጁ ዋና ዓላማ በህገ ወጥ መንገድ የተገኘን ሀብት መለየት፣ መመርመር፣ ማገድና የፍርድ ቤት ሂደቱ ሲጠናቀቅ ደግሞ ሙሉ በሙሉ መውረስ እንደሆነ ማስረዳታቸውን ሸገር ዘግቧል። 2018 የታገዱ የጥሬ ገንዘቦች፣ አክሲዮኖች፣ መሬቶችና ሌሎች ንብረቶች ከጀርባቸው ትልልቅ የኢኮኖሚ እና የማህበራዊ ወንጀሎች አሉባቸው እንደሆኑ የጠቆሙት ምክትል ዳይሬክተሩ የወንጀል ጉዳዮቹ በህግ ሂደት ውሳኔ ሲያገኙ የውርስ አቤቱታው በይፋ እንደሚቀጥል መናገራቸውን ዘገባው አክሎ ገልጿል። የደቡብ አፍሪካው የፋይናንስ ቴክኖሎጂ ኩባንያ ሲብሪን በኢትዮጵያ የመሰማራት ፍላጎት አለኝ አለ። በኢትዮጵያ ያካሄደውን የገበያ ጥናት ተከትሎ ይህንን እቅድ መያዙን የጠቀሰው ኩባንያው በሀገሪቱ የተደረጉ የህግ ማዕቀፍ ማሻሻያዎች እያደገ የመጣውን የዲጂታል አጠቃቀምና የመንግስት የፋይናንስ አገልግሎት ተደራሽነትን ለማስፋፋት የሚደረገው ጥረት ሳቢ በመሆናቸው በሀገሪቱ ለመሰማራት መወሰኑን ገልጿል። ይህንን እቅዱን ወደ ስራ ለማስገባትም በኢትዮጵያ ኢሲቲ ቁሳቁስ አቅራቢ ተቋም ከሆነው ሞቲ ኢንጂነሪንግ ጋር አጋር ነት መመስረቱን የጠቀሰው ተቋሙ ከክፍያ መሰረተ ልማት ባሻገር በሌሎች የዲጂታል እንቅስቃሴዎችም እንደሚሰማራ ገልጿል። አሜሪካ ኢትዮጵያን ጨምሮ ለአራት የአፍሪካ ሀገራት ዜጎች ሰጥታው የነበረውን በሀገሪቱ የመኖር ጊዜያዊ የከለላ መብት ወይም በምህጻረ ቃሉ TPS አነሳች። የትራምፕ አስተዳደር ጊዜያዊ የከለላ መብት ከቆረጠባቸው አራት የአፍሪካ ሀገራት ውስጥ ኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና ካሜሩን ይገኛሉ። አሜሪካ በፈረንጆቹ 2022 በኢትዮጵያ በነበረው የጸጥታ ችግር ሳቢያ ለኢትዮጵያውያን ዜጎች ጊዜያዊ የከለላ መብት ሰጥታ ነበር። ይህ የትራምፕ አስተዳደር ውሳኔ በሀገራቸው ባለው የጸጥታ ጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ህጋዊ የመኖሪያና የስራ ፈቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ህጋዊ ከለላ የሚነጥቅ መሆኑን ቢዝነስ ኢንሳይደር ዘግቧል። አሜሪካ ከዚህ ቀደም 13 ሀገራት ሰጥተው የነበረውን ጊዜያዊ የከለላ መብት ማቆሟ ዘገባው አክሎ ገልጿል። የትራምፕ አስተዳደር የጊዜያዊ ከለላ መብት ስሙ እንደሚገልጸው ጊዜያዊ መሆን አለበት በሚል ገልጾ በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸው እንዲመለሱ ያስችላሉ በሚል ምክንያት መርሃ ግብሩን ማቋረጡን በምክንያትነት ጠቅሷል። በመጨረሻም በኢትዮጵያ ከአምስት ሰዎች አንዱ የአእምሮ ጤና ችግር እንዳለበት ጥናቶች ያሳያሉ ተባለም። የህመም ደረጃው ግን ይለያያል። አብዛኛው ሰው በከፍተኛ የህመም ደረጃ ካልደረሰ በስተቀር የአእምሮ ህመም ታማሚ መሆኑንም እንደማያውቅ ተነግሯል። ይህ የተነገረው የኤካ ኮተቤ ሆስፒታል ባዘጋጀው የአእምሮ ጤና ግንዛቤ ማስጨበጫ መድረክ ላይ ነው ሸገር እንደዘገበው። በመድረኩ ንግግር ያደረጉት የኤካ ኮተቤ ሆስፒታል ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር መገርሳ ዓለሙ በቀላሉ መበሳጨት፣ ተደጋጋሚ ድብርት፣ መነሻ የሌለው ፍርሃትና ሌሎች ስሜቶችን ሰዎች በቀላሉ የሚያልፏቸው ቢሆንም የአእምሮ ጤና ችግር መነሻ ሊሆኑ ይችላሉ ብለዋል። በዚህ ባለንበት የዲጂታል ዘመን የምንሰማቸው አስፈሪና ዘግናኝ ወሬዎች፣ ጦርነት፣ መፈናቀልና ሞቶች ሰዎችን ከቀላል እስከ ከባድ የአእምሮ ህመም የማጋለጥ እድላቸው እየሰፋ መምጣቱንም ዶክተር መገርሳ አስረድተዋል ተብሏል። ሰዎች የማህበራዊ ሚዲያ አጠቃቀማቸውን በማስተካከል በተቻለ መጠንም ጭንቀት፣ ባቴና ፍራት ከሚፈጥሩ ወሬዎች በመራቅ የአእምሮ ጤናቸውን እንዲጠብቁም ባለሙያው መምከራቸውን ዘገባው አክሎ ገልጿል።
ሀገርኛ ሪፖርት